ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 13 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል? አስተናጋጆቻችሁ ቆንጂት ታይና።
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ዛሬ ዓለም አቀፍ የስደተኞች ቀን ነው።
ከእለቱ ጋር በተያያዘ የስደተኞች አጋርነት ጉባኤ ዩጋንዳ ውስጥ ይካሄዳል። በአብይ ርዕስ ዘገባ ይዘናል።
የዩናይትድ ስቴትስ እንደራሴዎች ስለ አፍሪካ ምግብ እየመከሩ ነው።
The bottom line and the biggest takeaway is that conflict is driving these famines the same way with Yemen.
በመሰረቱ የረሃቡን ችግር ያስከተለው ግጭት ነው። የአፍሪካ ገበሬዎች በጣም ጠንካራ ሰራተኞች ናቸው። ማንኛውንም ሰብል የማብቀል ችሎታ ብቻ ሳይሆን ለምርት ተስማሚ የሆኑ ሰፋፊ መሬቶች አሏቸው።
የኒው ጀርሲ እንደራሴ ክሪስ ስሚትን ድምጽ ነው የሰማነው። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይኖረናል።
ለአርዕስተ ዜናው ላንቺ ሁለተው።
የፌዴራሉ ጠቅላይ አቃቤ ሕግ የዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ሕግ ስነ ስርዓቱን ድንጋጌዎች ያልተከተለ ነው አለ። ፍርድ ቤቱ በዚሁ መሰረት ውድቅ እንዲያደርገው አመልክቷል። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ጅቡቲና ኤርትራ ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ የተነሳውን ጭቅጭቃቸውን በሰላማዊ መንገድ እንዲፈቱ የጸጥታው ምክር ቤት አሳሰበ የሚሉትና ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ፌደራል ጠቅላይ አቃቤ ሕግ የዶክተር መረራ ጉዲና ጠበቆች ያቀረቡት ተጨማሪ መቃወሚያ የወንጀል ሕግ ስነ ስርዓቱን ድንጋጌ ያልተከተለ እንደሆነ ተቆሞ ፍርድ ቤቱ ውድቅ እንዲያደርገው አመልክቷል። በተከሳሽ ላይ የቀረበው ማስረጃም በሕግ አግባብነት አለው ሲል ተከራክሯል። ፍርድ ቤቱ ብይኑን ለማሰማት ተለዋጭ ቀጠሮ ሰጥቷል። ከዚህ በቀደመው ቀጠሮ የዶክተር መረራ ጉዲና ጠበቆች ያቀረቡትን ተጨማሪ የክስ መቃወሚያ ፌደራሉ ጠቅላይ አቃቢ ሕግ በጽኑ ተቃውሟል። መለስካቸው አማሃ ተጨማሪ አለው።
አቃቢ ሕግ ለፍርድ ቤቱ በጽሑፍ ባቀረበው መልስ መሰረት የተከሳሽ ጠበቆች በደንበኛቸው ላይ ለተመሰረተው ክስ መቃወሚያ ሲያቀርቡ ለሶስተኛ ጊዜ ነው ይላል። ይህ ደግሞ በወንጀል ስነ ስርዓት ድንጋጌ የሌለ ነውና መቃወሚያውን ፍርድ ቤቱ ውድቅ ያድርግልን ሲል አመልክቷል። አቃቢ ሕግ አክሎም ፍርድ ቤቱ ይህንን የማይቀበለው ከሆነ ሌላም መከራከሪያ ነጥብ እንዳለው በማመልከት ያቀረበው ክስ የአድማ ስምምነት በማድረግ ሙከራ ወንጀል እንደሆነ ያስታውሳል። ስለሆነም የአድማ ስምምነት በወንጀል ሕጉ በተመለከተው መሰረት አንድነት ያላቸው በመሆኑ አንደኛ፣ ሁለተኛና ሶስተኛ ተከሳሾች ማለትም ዶክተር መረራ ጉዲና፣ ፕሮፌሰር ብርሃኑ ነጋና አቶ ጀዋር መሐመድ ከኢሳትና ከኦሮሞ ሚዲያ ኔትወርክ ማለትም ከአራተኛና ከአምስተኛ ተከሳሾች ጋር ሲያደርጉት የነበረውን ግንኙነትና አንድነታቸውን የሚያሳይ ማስረጃ ያቀረበው በሕግ ሥልጣን በተሰጠው የብሔራዊ መረጃና ደህንነት አገልግሎት መሆኑን አረጋግጦ ተቀባይነት ያለው ማስረጃ ነው ብሏል። የዶክተር መረራ ጉዲና ጠበቆች ቀደም ሲል በነበረው ቀጠሮ ችሎት ያቀረቡት ደግሞ ክሱ በጸረ ሽብር ሕጉ መሰረት ያልቀረበ በመሆኑ በከሳሽ አቃቢ ሕግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለት ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትዕዛዝ እንዲሰጥላቸው ፍርድ ቤቱ ጠይቀው ነበረ። ፍርድ ቤቱ በጉዳዩ ላይ ብይኑን ለማሰማት ለሰኔ 30 ቀን 2009 ዓ.ም ቀጠሮ ቆርጧል። አቃቤ ሕግ ከዚህ በቀደመው ቀጠሮ በነበረው ችሎት ፍርድ ቤቱ እንዳዘዘው አራተኛና አምስተኛ ተከሳሾችን ማለትም ኢሳትንና ኦኤምኤንን በተመለከተ ክሱን አሻሽሎ ማቅረቡን ዛሬ ፍርድ ቤቱ አስታውቋል። ከወራት በፊት አቃቤ ሕግ በኦፌኮ መሪ በዶክተር መረራ ጉዲና፣ በፕሮፌሰር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳት የኢትዮጵያ ሳተላይት ቴሌቪዥንና በኦኤምኤን በኦሮሞ ሚዲያ ኔትወርክ ላይ ክስ መስርቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ጉዳይ በሌሉበት እንደሚታይ አይዘነጋም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ
መለስካቸውን እናመሰግናለን። ጅቡቲና ኤርትራ ካታር ሰላም አስከባሪዎቿን ማስወጣቷን ተከትሎ የተነሳውን ጭቅጭቃቸውን በሰላማዊ መንገድ እንዲፈቱ የተባበሩት መንግስታት የጸጥታ ምክር ቤት አሳስቧል። ካታር 450 ሰላም አስከባሪዎቿን ባለፈው ሳምንት ከዱሜራ ተራራ አካባቢ ካስወጣች ወዲህ ኤርትራ ወዲያውኑ አካባቢውን ተቆጣጥራብኛለች ስትል የከሰሰችው ጅቡቲ ለአፍሪካ ህብረት በይፋ ስሞታ አቅርባለች። የጸጥታው ምክር ቤት የወሩ ፕሬዝዳንት የሆኑት ባለሙሉ ድርጅት የቦሊቪያ አምባሳደር ሳሻ ሴርጊዮ ሎሬንቲ ሶሊዝ መግለጫውን አንብበዋል። የጸጥታ ምክር ቤት
The members of the Security Council welcomed the African Union's intention to deploy a fact
የአፍሪካ ህብረት ጉዳዩን የሚያጣራ ቡድን ወደ ጅቡቲ ድንበር አካባቢ ለመላክ ያለውን ሐሳብ የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት አባላት በደስታ ተቀብለውታል። በአካባቢው መረጋጋትና መቆጠብ እንዲሰፍንም ከአፍሪካ ህብረት ጋር በቅንጅት ለመስራት በጉጉት ይጠብቃሉ። ሁለቱ ወገኖች የድንበር ጭቅጭቃቸውን በሰላማዊና ዓለም አቀፍ ህግን በተከተለ መንገድ እንዲፈቱ ያሳስባሉ።
በሁለቱ ወገኖች መካከል ወደፊት የሚወሰዱ የተመመን መገንቢያ እርምጃዎችን ለመሻት የሚደረጉ ጥረቶችን የምክር ቤቱ አባላት እንደሚደግፉና ሁኔታውን በቅርበት እንደሚከታተሉት የወቅቱ የምክር ቤቱ ፕሬዝዳንት አመልክተዋል።
ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 10 ሰዎችን ሲገድል ሌሎች 18 ሰዎችን ማቁሰሉን እማኞችና የከተማይቱ ባለስልጣናት ገለጡ። ዛሬ ማክሰኞ ዋዳጆር በሚባለው የሞቃዲሾ ቀበሌ በሚገኝ የከተማ አስተዳደር ህንጻ ላይ ለደረሰው ጥቃት አልሻባብ ኃላፊነት ወስዷል። ህንጻው ውስጥ ወጣቶችና ሴቶች ተሟጋቾች ስብሰባ ላይ እንዳሉ ነው ፈንጂ ጫነው መለስተኛ አውቶቡስ ከህንጻው ጋር የተጋጨው። አሽከርካሪው የግቢውን በር ጥሶ ከገባ በኋላ ቦምቡን እንዳፈነዳው የአይን ምስክሮቹ ገልጠዋል። ከቆሰሉት መካከል የሴቶች ድርጅትና የወጣቶች ድርጅቶች መሪዎች ይገኙባቸዋል። አልሻባብ በዚህ ዓመት ሞቃዲሾ ውስጥ አጥፍቶ ጠፊ ጥቃቶቹን ያደረሰውን አጥፍቶ ጥቃቶች አስተባብሏል። ይቅርታ አባብሷል።
ወደ ኮንጎ ዜና እናልፋለን። በቅርቡ ዲሞክራሲያዊት ኮንጎ ሪፑብሊክ ማዕከላዊ ግዛት ውስጥ የደረሱትን ግድያዎች ዓለም አቀፍ ምርመራ እንዲካሄድባቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋናው ባለስልጣን ጠየቁ። የሀገሪቱ መንግስትም ግድያውን ለማስቆም ባለመቻሉ ተጠያቂ አድርገዋል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አልሁሴን ለድርጅቱ የሰብአዊ መብት ኮሚሽን ባሰሙት ንግግር በማዕከላዊ ኮንጎ መንደሮች ብዙ መቶ ሰዎች በጥይት በቆንጨራ አሊያም እሳት እየተለኮሰባቸው ተገድለዋል ብለዋል። ግድያውን የፈጸሙት ሚሊሻዎች ከኮንጎ የጦር ሰራዊትና ፖሊስ ወኪሎች ትዕዛዝ የተሰጣቸው መሆናቸውንም ኮሚሽነሩ አስረድተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኮሪያ ውስጥ ለአንድ አመት ተኩል በእስር ላይ ቆይቶ የተመለሰው አሜሪካዊው የኮሌጅ ተማሪ ኦቶ ዋርምቢየር ትናንት ሰኞ ህይወቱ አልፏል። ወላጆቹ ናቸው ያስታወቁት። ወጣቱ ለረጅም ጊዜ ራሱን ስቶ በነበረበት ሁኔታ ባለፈው ሳምንት ወደ ዩናይትድ ስቴትስ መምጣቱ ሲታወስ ኦሃዮ ክፍለ ግዛት ሲንሲናቲ ከተማ ያሉ ሐኪሞች የ22 አመቱ ወጣት ሰሜን ኮሪያ በቆየበት ጊዜ አንጎሉ ላይ ከባድ ጉዳት አግኝቶታል ብለዋል። በምን ምክንያት እንደሆነ ግን ግልጽ አይደለም። ሰሜን ኮሪያ አሜሪካዊው ወጣት ከአንድ ሆቴል የፖለቲካ መግለጫ የያዘ ሰሌዳ በመስረቁ ተይዞ ባለፈው አመት መጋቢት ወር ላይ እስራት ከተፈረደበት ከጥቂት ቀናት በኋላ ራሱን ሳተ ነው የምትለው። የአጣዳፊ በምግብ መመረዝ ህመም አግኝቶት እንደነበርና የሚያስተኛ መድኃኒትም ተሰጥቶት እንደነበረ ፒዮንግያንግ ገልጻለች። የኦቶ ወላጆች ይህን ምክንያት አይቀበሉም። ልጃችን ሰሜን ኮሪያ ውስጥ ሳለ የጭካኔ አድራጎት ተፈጽሞበታል በማለት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ለቤተሰቡ ሀዘናቸውን ገልጸዋል። ልጅን እንደዚህ በደረሰ እድሜ ከማጣት የሚበልጥ ሀዘን አይኖርም ብለዋል ፕሬዚደንቱ።
Pass on word that Otto Warmbier has just passed away.
የኦቶ ዋርምቢየርን ማረፍ ገልጻለሁ። አንድ አመት ተኩል ሰሜን ኮሪያ ውስጥ አሳልፈዋል። ብዙ ክፉ ነገር ደርሶበታል። ምንም እንኳን በከባድ ሁኔታ ውስጥ የነበረ ቢሆንም ቢያንስ ወላጆቹ ዘንድ አድርሰነዋል። ልጃቸውን ማየት ስለቻሉም ተጽናንተዋል።
ሰሜን ኮሪያን አረመኔ አገዛዝ ሲሉ የጠሯት ፕሬዝደንት ትራምፕ የኦቶሞት ከእንግዲህ የሕግ የበላይነትንም ሆነ መሰረታዊ ሰብአዊነትን በማያከብሩ አገዛዞች እንዲህ ያለ አሳዛኝ ተግባር እንዳይፈጸም ለማድረግ ቁርጠኝነቴን ይበልጡን አጠናክሮታል ብለዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በበኩላቸው የኦቶ ዋርምቢየር ሞት የሰሜን ኮሪያን አመራር አረመኔያዊነት በዘላቂነት የሚያስታውስ ነው ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ በበኩላቸው የኦቶ ሞት አሳዛኝ ነው ብለው ዩናይትድ ስቴትስ እና ሰሜን ኮሪያ ጉዳዩን በተገቢው መንገድ ይይዛሉ ብለን ተስፋ እናደርጋለን ብለዋል። አድማጮች ዜናው አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 13 2009 ዓመተ ምህረት ምሽት ፕሮግራም ነው።
አርትራይትስ የሚባለው እንዴት ያለ በሽታ ነው?
የሰውነታችን ጠባቂዎች ናቸው ከውጭ ጠላት ማለትም ከባክቴሪያ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነቅ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል።
ዶክተር ሞገስ ሲሳይ ናቸው የሰማችኋቸው። በሁለተኛው አጋማሽ በሐኪሞን ይጠይቁ ጠብቋቸው።
አሁን ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
ዩጋንዳ የፊታችን ሐሙስና አርብ ለምታስተናግደው የስደተኞች አጋርነት የሚል ስያሜ ለተሰጠው ዓለም አቀፍ ጉባኤ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽን ጨምሮ ብዙ የዓለም መሪዎችና ለጋሾችን ታስተናግዳለች። በጉባኤው እዚያው ዩጋንዳ ለሚገኙ ከተለያዩ ሀገሮች ለገቡ ስደተኞች መርጃ የሚውል 8 ቢሊዮን ዶላር ከለጋሾች ለማሰባሰብ ተስፋ ተጥሏል። ሐሊማ አቱማኒ ከካምፓላ ዩጋንዳ ያጠናቀረችውን ዘገባ አሉላ ከበደ አዘጋጅቶታል።
ዩጋንዳን ከደቡብ ሱዳን በሚያዋስነው ድንበር በረሃብና በጥም የተጎዱ በጉዞ የተዳከሙ ሴቶችና ሕፃናት ያለማቋረጥ በየዕለቱ ይጎርፋሉ። ዩጋንዳ ዛሬ ከአምስት የተለያዩ አፍሪካ ሀገሮች የመጡ ቁጥራቸው ከ1.2 ሚሊዮን በላይ ስደተኞችን አስጠልላለች። ከነኚህም ውስጥ ወደ 1 ሚሊዮን የሚጠጉት ደቡብ ሱዳናውያን ሲሆኑ አብዛኞቹም ባለፈው ዓመት ውስጥ የመጡ ናቸው። የአገሪቱ የምግብ እህል አቅርቦት አቅም በመሟጠጥ ላይ ነው። ኤልካድር ዳሉም በመንግስታቱ ድርጅት የዓለም ምግብ ፕሮግራም የዩጋንዳ ተጠሪ ናቸው። ድርጅታቸው ባለፈው ወር ለስደተኞቹ የሚያቀርበውን የምግብ ራሽን ለማቋረጥ መገደዱን ያመለክታሉ።
Yes, we have been forced to reduce the distribution for the month of May 50%, but that is mainly
እርግጥ ነው ባለፈው ግንቦት ለስደተኞቹና ቀርብ የነበረውን የምግብ መጠን በግማሽ ቀንሰናል። ያ የሆነው በአመዛኙ በቂ የምግብ እህል ምርት ባለመገኘቱና ከውጪ የሚመጣው ምግብ በወቅቱ ባለመድረሱ ነው።
ለምግብ መግዣ የሚውል ገንዘብ እጥረቱም የበረታ ነው። የተባበሩት መንግስታት ድርጅትና ሌሎች ቁጥራቸው 57 የሚደርስ በሰሜን ኡጋንዳ ያሉ የረድኤት ድርጅቶች በያዝነው ዓመት ለስደተኞች ምግብና መጠለያ ወጪ የሚያደርጉት የ1.4 ቢሊዮን ዶላር እርዳታ ጥሪ ቢያቀርቡም እስካሁን ግን ማግኘት የቻሉት 18 በመቶውን ብቻ ነው። የኡጋንዳውን የስደተኞች መጠለያዎች ተዘዋውረው የጎበኙ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል መርማሪዎችና የአፍሪካ ፕሮግራሞች ምክትል ዲሬክተር ሚሺሊ ካጋሪ እንዳመለከቱት ስደተኞቹ አሁንም በከፋ ስቃይና እንግልት ውስጥ ናቸው።
There's one woman who has 9 children. Her and her children witnessed their father being killed.
የዘጠኝ ልጆች እናት አለች። ባለቤቷ ሲገደል እሷም ልጆቿም ባይናቸው አይተዋል። ከኢኳቶሪያል ሸሽተው ሲሄዱ ሲሰደዱ የደረሰባቸውን የህሊና ስቃይ ሳይጨምር ነው እንግዲህ ይሄ። ዩጋንዳ ሲደርሱም ለስደተኛ የሚሰጠው ድጋፍ አቅም ከተመናመነበት ሁኔታ ላይ በመሆኑ ተጨማሪ ድጋፍ ማግኘት ስላልቻለች በገዛ ራሷ መጠለያቸውን መቀለስ ነበረባት። ለልጆቿና ለራሷ የሚበላ ፍለጋ እንዲሁም በልጆቿ ላይ ለደረሰው የህሊና ቁስል ማገገም ሁሉም እርሷ ጫንቃ ላይ ነው የተጣለው።
ዩጋንዳ በስደተኞች መልካም አያያዟ የታወቀች አገር ናት። የተለመዱት አይነት የስደተኞች ካምፖች ከዚያ የሉም። ይልቁንም በስደተኞቹ በራሳቸው የሚቀለሱ ከጭቃ የሚሰሩ ጎጆዎችና ለግብርና የሚውል አነስተኛ የእርሻ ቦታ ይሰጣቸዋል። ይሁንና ባለፈው ዓመት ከደቡብ ሱዳን የሚፈልሰውና በየዕለቱም ወደዚያች አገር የሚጎርፈው ቁጥሩ ከ2000 በላይ ስደተኛ የተቀባዩን ማህበረሰብ አቅም ክፉኛ አዳከመው። በያዝነው ሳምንት አገራቸው በምታስተናግደውና የስደተኞች አጋርነት የሚል ስያሜ በተሰጠው በዚህ ዓለም አቀፍ ጉባኤም የአስቸኳይ እርዳታ ጥሪዋን ለዓለሙ ማህበረሰብ የምታሰማ መሆኗን የስደተኞች ጉዳይ ሚኒስትሯ ሙሳ ኢሲዋሩ ይናገራሉ።
A district that was supposed to host 300,000 people is now hosting
600,000 ሰው ማስተናገድ ይገባው የነበረው ወረዳ አሁን ከ6 እስከ 700,000 ስደተኞችን ለማስፈር ተገዷል። ለማገዶ የሚውል እንጨት ከአካባቢው ደን ነው ለማግኘት የሚረባረቡት። በጤና ማዕከሎች ለአገሬው ነዋሪ የተዘጋጁ መድኃኒቶች ተሟጠው ለስደተኞቹ መዋላቸው አልቀረም። በመሆኑም በርካታ አገልግሎቶች ናቸው በከፍተኛ እጥረትም ቢሆን የተቻለውን ያህል ስደተኞቹን ለመርዳት በመዋል ላይ እየዋሉ ያሉት። እናም ይህንን ጫና ለመቋቋምና ለማቅለል የዓለም አቀፉን ማህበረሰብ ጠቀም ያለ እገዛ እንሻለን።
የረሃብ አደጋ ባንጃብ በደቡብ ሱዳንና በመላው ምስራቅ አፍሪካ የሚታየው ሁኔታም ተጨማሪ ፈተና ደቅኗል። ድንበሩ አካባቢ ያለው ሁኔታ ግን አሁንም አልተለወጠም። ቁጥራቸው የበዙ ቤተሰቦች አሁንም ቆዳን ሰርስሮ በሚገባው የፀሐይ ቃጠሎ እንደነደዱና በላብ እንደተዘፈቁ ያለቻቸውን ሸክፈው ከጀርባቸው እንዳዘሉ ከድንበሩ ይደርሳሉ። ከአቅሟ በላይ የሆነ የስደተኛ ቁጥር ለማስተናገድ ብትገደድም ኡጋንዳ አሁንም መጠለያ ፍለጋ በሚጎርፈው ሕዝብ ላይ ግን በሯን አትዘጋም ሲል የኡጋንዳ መንግስት አስታውቋል። ይሁንና ይህን እጅግ የበረታ የስደተኞች ፈተናና የተከተለውን ችግር ግን ብቻዋን መሸከም ከማትችልበት መድረሱን ግልጽ አድርጋለች።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ የተወካዮች ምክር ቤት መሪዎች ለአፍሪቃ የምግብ ዋስትና ችግሮች ምላሽ ለማግኘት እየሞከሩ ናቸው። ሳሌም ሶሎሞን ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ሮጀር ተሮ እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ.ም በኢትዮጵያ የተከሰተውን ረሃብ ለመዘገብ ወደ አካባቢው የተላከ ጋዜጠኛ ነበር። ተሮ ኢትዮጵያ እንደ ደረሰም ከአንድ በወቅቱ ለዓለም የምግብ ፕሮግራም ይሠራ ከነበረ ሰው አንድ አስደንጋጭ ማስጠንቀቂያ ደረሰው፣ እንዲህ የሚል
በረሃብ ምክንያት ሊሞት የሚያጣጥር የአንድ ሰውን ዐይን ማየት መንፈስ አዋኪ ነው አለኝ።
ጋዜጠኛ ተሮ የተሰጠውን ማስጠንቀቂያ እውነትነት ለማረጋገጥ ብዙ ጊዜ አልወሰደበትም። ጋዜጠኛው አንድ አስቸኳይ የምግብና መድኃኒት የሚሰጥበትን ድንኳን ሲጎበኝ ሃጊርሶ የሚባል የ5 ዓመት ዕድሜ ያለው ልጅ አገኘ። መንደር ውስጥ አግኝቶ በተሸከመው ጊዜ ልጁ 14 ኪሎ ግራም ብቻ ነበር የሚመዝነው።
ልጁን ሳየው በረሃብ ምክንያት የበረታ ድካም ላይ ነበረ። እየሞተ ነበር ለማለት ይቻላል። ያ ሁኔታ አእምሮዬን ክፉኛ በጥብጦታል። ለብዙ ጊዜ ምስሉ በተደጋጋሚ እየመጣብኝ ጤና ነስቶኛል። በሁሉም የአስቸኳይ እርዳታ መስጫ ድንኳኖችና አጠቃላዩ የረሃብ ችግር መጠን አእምሮን የሚረብሽ ነበር። በ21ኛው መቶ ክፍለ ዘመን የመጀመሪያው ግዙፉ ረሃብ ነበር። ችግራችን ምንድን ነው? በዚህ የሰለጠነ ምዕተ ዓመት ላይ ረሃብ በዚህ መጠንና ስፋት እንዲከሰት መፍቀድ።
ጋዜጠኛ ሮጀር ተሮ የሃጊርሶን ሁኔታ ለመከታተል ከ10 ዓመታት በኋላ ተመልሶ ወደ ኢትዮጵያ ሄደ። ልጁን ሲያገኘው አካሉ የቀጨጨና ቁመቱም አጠር ያለ ነበር። የአንደኛ ደረጃ ትምርቱን ይከታተል ነበር ሀጊርሶ።
And you wonder, you look at her Girso and all the other children are stunted. You just have to wonder what might they have.
ረሃቡ ባያቀጨጫቸውና ገና በለጋድሚያቸው ለስቃይ ባይዳረጉ ኖሮ ለዓለማችን ምን ሊያበረክቱ ይችሉ ነበር ብለን በመገረም እንጠይቃለን። ያንድ ህፃን እድል መበላሸት የሌሎችን ማቻዎቹ ሁሉ እድል መጨናገፍ ነው።
ጋዜጠኛ ተሮ ባለፈው ሐሙስ በእንደራሴዎቹ ምክር ቤት ኒውስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ከሰጡ 3 ባለሙያዎች አንዱ ነው። ባለሙያዎቹ በአሁን ወቅት በየመን፣ በናይጄሪያ፣ በደቡብ ሱዳንና በሶማሊያ ስለሚታየው የምግብ ቀውስ አስረድተዋል። በዚህ ከሁለተኛው የዓለም ጦርነት ወዲህ ከባዱ ነው በተባለው የምግብ ቀውስ 28 ሚሊዮን ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል። በተጠቀሱት 4 ሀገሮች ውስጥ ደግሞ ድርቁና የአየር ንብረት ለውጥ ያስከተሉትን ችግሮች ይበልጥ ያባባሰው የእርስ በርስ ጦርነት ነው። የኒው ጀርሲ ኮንግረስማን ክሪስ ስሚዝ የኒውስ ኮሚቴው ሰብሳቢ ያስረዳሉ።
The bottom line and the biggest takeaway is that conflict is driving these famines the same way with Yemen.
በመሰረቱ የረሃቡን ችግር ያስከተለው ግጭት ነው። የአፍሪካ ገበሬዎች በጣም ጠንካራ ሰራተኞች ናቸው። ማንኛውንም ሰብል የማብቀል ችሎታ ብቻ ሳይሆን ለምርት ተስማሚ የሆኑ ሰፋፊ መሬቶች አሏቸው። ግጭቶች ስላሉ ግን መሬቱ ሳይታረስ ሳይለማ ይቀራል። ሰብአዊ እርዳታ ሲላክም ለተቸገሩት አይደርስም፣ ምክንያቱም ተዋጊ ወታደሮችና ሚሊሻዎች አደጋ ሊያደርሱ ይችላሉና። ስለዚህ ጦርነቶቹን ለማብቃት ሁለገብ ጥረቶች መደረግ አለባቸው።
የዩናይትድ ስቴትስ እንደራሴዎች ምክር ቤት ባሳለፍነው ግንቦት ውስጥ በየመን፣ ናይጄሪያ፣ ደቡብ ሱዳንና ሶማሊያ የደረሰውን ድርቅና ያስከተለውን ረሃብ ለመዋጋት 1 ቢሊዮን ዶላር በዩኤስኤአይዲ ማለትም በዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት በኩል ለማከል ተሳክቶለታል። ብዙዎች ግን ፕሬዚደንት ዶናልድ ትራምፕ የዩኤስኤአይዲን በጀት በ31% ለመቁረጥና ድርጅቱንም ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር ለማዋሃድ ባላቸው ዕቅድ ምክንያት ስጋታቸውን አስተጋብተዋል። ቶኒ ሆል ረሃብን ለማጥፋት የተሰኘው ትብብር ዋና ዳይሬክተር ያስረዳሉ።
ፕሬዚደንቱ ለተወካዮች ምክር ቤቱ የላኩት በጀት ያሳስበኛል፣ ምክንያቱም በጀቱ ከረሃብ ማስወገጃ መርሃ ግብሮች ላይ ብዙውን ስለሚቆርጥ ነው። ቆረጣው ደግሞ ለውጭ ሀገሮች ከሚሰጠው እርዳታ ላይ ብቻ ሳይሆን የሀገር ውስጡንም ያካትታል። እርግጥ ምክር ቤቱ ቅነሳውን በመቃወም ይከራከራል ብዬ አስባለሁ፣ ሁኔታው ግን ያሳስበኛል።
ኮንግረስማን ክሪስ ስሚዝ ግን ከዩኤስኤአይዲ እና ለውጭ ከሚሰጥ እርዳታ ላይ ቅነሳ ለማድረግ የቀረበው የበጀት ማስጠንቀቂያ የተጋነነ ይመስለኛል ይላሉ። የትም ይደርሳል ብዬ አላስብም ነው የሚሉት።
I've been in Congress 37 years. The next budget that I see arriving on Capitol Hill.
በምክር ቤቱ ውስጥ ላለፉት 37 ዓመታት አገልግያለሁ። ቀጥሎ ለምክር ቤቱ የሚላከው በጀት ዕጣ ፈንታ የሚሆነው ለመጀመሪያ ጊዜ መነጋገሪያ መሆን ብቻ ነው። በጀት የምንመድበውና የምናረቀው እኮ እኛ የምክር ቤቱ አባላት እንደራሴዎች ነን።
ኢንተራክሽን በተባለውና በሰብአዊ እርዳታዎች ላይ የሚሰራው ድርጅት ዳይሬክተር ጁሊያን ሹፕ ባለፈው ሐሙስ በኮንግሬሱ ንዑስ ኮሚቴ ፊት ቀርበው የምስክርነት ቃል ከሰጡ 3 ባለሙያዎች አንዱ ናቸው። ዩናይትድ ስቴትስ ስትሰጥ የቆየችው ሰብአዊ እርዳታ ወደፊት አስተማማኝ ያለመሆኑ ሁኔታ ሌሎች አገሮች በእርሱ አገር እንዲተኩ አመቺ ወቅት ይፈጥራል ብለዋል።
Humanitarian needs, if you look at the global picture, is growing in terms of dollar.
በዓለም አቀፍ ደረጃ ካየነው የሰብአዊ እርዳታ ፍላጎቶች እጅግ በጣም አድገዋል። የዶላሩ መጠንም የእርዳታ ፈላጊውም ቁጥር ጨምረዋል። ስለዚህ ከአረብ ሀገሮችና ይበልጥም ከቻይና ጋር መነጋገር አለብን፣ ምክንያቱም አንድ ቦታ ላይ ስንደርስ ሸክሙን ዩናይትድ ስቴትስና አውሮፓ ብቻቸውን ሊሸከሙት አይችሉ ይሆናል።
ኮንግረስማን ክሪስ ስሚዝ በጁሊያን ሹፕ ገለጻ ይስማማሉ። የምግብ ቀውሱን አስመልክቶ የዩናይትድ ስቴትስ ሸሪኮች ይበልጥ መርዳት አለባቸው ብለዋል።
The need is overwhelming and again we ask that more of our international partners and friends kick in.
ዓለም አቀፍ ሸሪኮቻችንና ወዳጆቻችን ተጨማሪ ብዙ ገንዘብ እንዲረዱ እንጠይቃለን። እያገዙ በመሆናቸው ደስተኞች ነን፣ ግን ይበልጥ መርዳት አለባቸው።
ኮንግረስማን ክሪስ ስሚዝ በቅርቡ በዩጋንዳና ደቡብ ሱዳን ያደረጓቸው ጉብኝቶች ከፕሬዝዳንት ዩዌሪ ሙሴቬኒ ጋር ለመገናኘት ይችሉ ዘንድ እድሉን ሰጥቷቸዋል። በተገናኙበት ወቅትም ኮንግረስማን ስሚዝ የጋዜጠኛ ሮጀር ተሮን The First 1000 Days የተሰኘ መጽሐፍ ቅጂ ለፕሬዝዳንቱ አበርክተዋል። መጽሐፉ ሕፃናት በመጀመሪያዎቹ 1000 ቀናት በተመጣጣለ ምግብ እጦት ሳቢያ ከመደርስባቸው ችግር ከበሽታና ሌሎች ችግሮች መጠበቅ እንዳለባቸው ይከራከራል። ያም ሲሆን ነው ይላል የጋዜጠኛ ተሮ መጽሐፍ ልጆች ለራሳቸውም ሆነ ለማህበረሰባቸው አልፎም ለዓለም ብሩህ ተስፋ የሚኖራቸው።
በብልጽግና የናጠጡ ሀገሮች አፍሪካ ላይ የሚፈጸውን እርዳታና መዋዕለ ንዋይ በሚመለከት አዲስ አይነት አካሄድ እንዲከተሉ የጀርመን ቻንስለር አንጌላ መርከል አሳስበዋል። የመርከል እቅድ ተብሎ የተሰየመው ሐሳብ አፍሪካ ውስጥ ብዙ መዋዕለ ንዋይ የማፍሰስ ጥሪ ወደ አውሮፓ የሚጎርፈውን የአፍሪካውያን ስደት ያስቆማል የሚል እምነት ሰንቋል። የአፍሪካ ምጣኔ ሀብቶች እንዲመነደጉ ማገዝ ለአፍሪካ ሲባል የሚቸር እርዳታ አይደለም፣ የጀርመን የውጭ ጉዳይ ሚኒስትር ጌርድ ሙለር ያስተላለፉት መልእክት ነው። ይልቅ የድህነት ማዕበል የሚያሳድደውንና ወደ አውሮፓ የሚገፋውን አፍሪካዊ ባለበት እንዲያልፍለት የሚያደርግ እጅግ አስፈላጊና ቁልፍ እርምጃ እንጂ። አንዳች መፍትሄ ካልተበጀና የተግባር ጣልቃ ገብነት ካልተደረገ 100 ሚሊዮን አፍሪካዊ ፍልሰተኛና ስደተኛ ጀርመንን ብቻ በአጭር ጊዜ ውስጥ ሊያጥለቀልቃት እንደሚችል ሚለር ስጋታቸውን አሰምተዋል። ቻንስለር አንጌላ መርከል በአፍሪካ ኢንቨስትመንቶች ላይ 335 ሚሊዮን ዶላር ለማፍሰስ አቅደዋል። በዛሬ ምንዛሪ ከ7 ቢሊዮን 720 ሚሊዮን የኢትዮጵያ ብር በላይ መሆኑ ነው። የተቀሩት 19 ቱጃር ሀገሮችም በመጪው ሳምንት ጀርመን ውስጥ ሲሰበሰቡ ቀና ማለት አቅቷቸው መሬት ለመሬት የሚድበሰበሱና ለማንሰራራት ሲፍጨረጨሩ የሚታዩ የአፍሪካ ምጣኔ ሀብቶችን እንዲያግዙ የበርሊንን አርአያ እንዲከተሉ ጥሪ እንደሚያደርጉ መርከል ተናግረዋል። ለጊዜው ጀርመን በቅድሚያ የኢንቨስትመንት ትኩረት ዝርዝሯ ውስጥ ያሰፈረቻቸው አራት የአፍሪካ ሀገሮች አይቮሪ ኮስት፣ ሞሮኮ፣ ሩዋንዳና ቱኒዚያ ቢሆኑም ዶክተር መርከል በዚሁ ጉዳይ ላይ ከሌሎችም የአህጉሪቱ መሪዎች ጋር መወያየታቸው ታውቋል። ጀርመን አፍሪካ ውስጥ የነበራትን ሁከትና ኃይል የበዛበት የቅኝ ገዥነት ገጽታዋን ለመቀየርና ይልቅ እንደ ንግድና ሥራ አጋርና መሪ ለመውጣት በብርቱ እየሠራች ነች ሲሉ በደቡብ አፍሪካ የዓለም አቀፍ ጉዳዮች ኢንስቲትዩት ምጣኔ ሀብታዊ ዲፕሎማሲ መርሃ ግብር ዳይሬክተር ታሊታ በርትልስማን ስኮት ካብ ካብ አድርገዋታል። ደቡብ አፍሪካ ጆሃንስበርግ የምትገኘው ሪፖርተራችን አኒታ ፓውል አነጋግራቸዋለች።
Germany has given so much has been very inspiring in terms of how it emerged after the second world war.
German ብዙ ሰጥታለች። ከሁለተኛው የዓለም ጦርነት ወዲህ የፋብሪካ ምርቶች መሪ ኃይለ ሆና ብዙዎችን አነቃቅታለች። አፍሪካውያንም በኢንዱስትሪ የሚራመዱባቸው መንገዶች እየፈተሹ ነው። በዚህ በኩል ጀርመን መሪ የሆነች ነው።
እንዲያም ሆኖ ግን በጀርመን የገንዘብ ሚኒስቴር በተነደፈው እቅድ ላይ ጥቂት ቅሬታ ወይም ስጋት እንዳላቸው በርትልስማን ስኮት አመልክተዋል። ከአፍሪካ ሀገሮች ጋር አንዳችም ምክክር አልተደረገበትም ነው የመቆጠባቸው ምንጭ። ከሳሐራ በስተደቡብ ባሉ ሀገሮች ውስጥ ንግዶችን መጀመርና ማያያዝ ላይ የምክር አገልግሎት የሚሰጠው ዋና መስሪያ ቤቱ ጀርመን የሚገኘው አፍሪኮን የሚባል ድርጅት ኃላፊ የሆኑት ማርክ ዛንደር ከሽቱትጋርት ጀርመን ለቪኦኤ እንደተናገሩት አፍሪካ ውስጥ ጠበቅ ያሉና የረጅም ጊዜ ኢንቨስትመንቶችን ለመመስረት የሚፈልጉ ጀርመናውያን ኩባንያዎች በየዕለቱ እየበረከቱ ነው።
A lot of German companies are still family owned. So their approach to the African region
ብዙዎቹ የጀርመን ኩባንያዎች በቤተሰብ የተያዙ በመሆናቸው አፍሪካን የሚመለከቷት በአንድ በኩል በጥንቃቄ ነው፣ በሌላ በኩል ደግሞ ሊከተሏቸው በሚችሉ ስልቶቻቸውና በተራዘመ ጊዜ ያሰቡ ያሉ ኩባንያዎችም ብዙ ናቸው።
በነገራችን ላይ ዛሬ አፍሪካ ውስጥ በተለያዩ ሀገሮች እየሰሩ ያሉ ወደ 600 የሚሆኑ ጀርመናውያን ኩባንያዎች አሉ። ይህ ቁጥር ደግሞ ያድጋል የሚል እምነት እንዳላቸው በርሊን የሚገኘው ጀርመን አፍሪካ የንግድ ማህበር ዋና ስራ አስፈጻሚ ክሪስቶፍ ካኒንጊሰር ተናግረዋል። የጀርመናውያኑን ንግዶች ወደ አፍሪካ ከሚስቡ አበረታች ገጽታዎች መካከል በፍጥነት እያደገ ያለው ህዝቧና በዚህም ምክንያት የሚፈጠረው የተጠቃሚና የገበያ መስፋት መሆኑን ካኒንጊሰር አክለው ጠቁመዋል።
The new German approach to Africa is first of all to accept and to take into consideration much more that Africa is
a ከሁሉም በፊት አፍሪካን በሚመለከት ጀርመን ያላት አዲስ አካሄድ አፍሪካ እጅግ በበለጠ ሁኔታ የፖለቲካና የምጣኔ ሀብት ኃይል መሆኗን ነው። እናም ጀርመን ከአፍሪካ ጋር በአጠቃላይ በተለይ ደግሞ ቁልፍ ከሆኑ የአፍሪካ ሀገሮች ጋር ትስስሮችን ማጥበቅ እንዲሁም እጅግ የተጠናከሩና የሰፉ ግንኙነቶቿን መገንባት ነው። ሁለተኛው ጉዳይ ደግሞ አፍሪካን የምጣኔ ሀብት ድሎች ያሉባት አህጉር መሆኗን መገንዘብና በተግባርና በአካልም መሳተፍ ነው።
የባለ ብዙ ወረትና ኃይል 20 ሀገሮች ቡድን 20 ወይም G7 ስብሰባ የፊታችን ሰኔ 30 እና ሐምሌ 1 የጀርመኗ ሃምቡርግ ከተማ ላይ ይካሄዳል።
ክቡራትና ክቡራን አድማጮች የማክሰኞ ምሽት ፕሮግራማችንን አጋምሰናል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን በስልክ ከላካችኋቸው አስተያየቶቻችሁ ውስጥ ጥቂቱን እናሰማችሁ።
ሰናስተልን ቪኦኤ ምደውለው ከዛተን ዋሽንግተን ነው። አድማጭ ከኬንያ የላከውን ስለ ኢትዮጵያ ገዢ ፓርቲና ተደራዳሪ የፖለቲካ ድርጅቶች የተባለውን ባለፈው ሳምንት ነሳምቼ ነበር። እሱ ትዝ ብሎኝ እንደገና ደግሞ ያስተላለፋችሁ አቶ ሽፈራሽ ጉጤ የኢህአዴግ ተወካይ የተናገረውን በጣም ገርሞኝና በጣም አሳዝኖኝ ነው የደወልኩት። የሌባ አይነ ደረቅ መልሶ ልብ ያድርግ። በኢትዮጵያ ውስጥ የህሊናና የፖለቲካ እስረኛ የለም ማለት በጣም ነው የሚያሳዝነው። እውነትም ይሄ ዓለምን ማካድ ነው ማለት ትክክለኛ ስለሆነ ለራስ ስትል እስቲ ወደ ዓለም አለስ ብለህ አስብ። ለአቶ ሽፈራሽ ጉጤና ለኢህአዴግ
ሽፈራሽ ጉጤ ተደራዳሪ ሆኖ ህዋትን ወክሎ የፖለቲካ እስረኛ የለም ሲል ሰምቼ በጣም ገረመኝ። ለመሆኑ 669 ሰው በእናንተው የውሸት ሰብአዊ መብት ድርጅት እንኳን 669 ሰው ተሞቷል። ይህ 669 ሰው በምን እንደሞተው ሰላማዊ ሰልፍ ህዋትን ተቃውሞ አይደለም? በጣም ማይጣጣም የህግ የበላይነት ትላላችሁ። የህግ የበላይነት እኮ ሰውን ገላችሁ አትታስሩም። የህግ የበላይነት ሳይሆን የህዋት የበላይነት ነው። ኢትዮጵያ ውስጥ ህግን የሚያውቅ መንግስት የለም። ግን ጋዜጠኞቻችሁ በጣም መጠየቅ የሚገባቸው ጠንከር ያለ ጥያቄ ለጋዜጠኝነት ስነ ምግባሩ ሲባል እና የፖለቲካ እስረኛ የለም። እንደው ይህ ሰው ቢጠየቅ ምን ማለት የፖለቲካ እስረኛ? ለመሆኑ እነ ሽፈራው ሽጉጤ የሚያውቃሉ እና እነ መረራ ጉዲና ሰርቀው እንዳልተያዙ? ምንድን ነው ማንን ነው ያጎደሉት? ማንን ነው የገደሉት? ማንን ነው ያሰሩት? ምንድን ነው ሽብር ማለት? የህወሓት የበላይነት ይብቃ ማለት ሽብር ነው በቃ።
አስተያየቶቻችሁን እናመሰግናለን። የተከበራችሁ አድማጮች የስልክ መስመራችን 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን horn@voanews.com ነው። አስተያየቶቻችሁን እንድትሰጡ እንድታንሸራሽሩን እናበረታታለን። ዌብሳይታችን amharic.voanews.com ነው። እንዲሁም ፌስቡክ @voaamharic ላይ ዝግጅቶቻችንን ማግኘት ትችላላችሁ። በትዊተር #voaamharic ብላችሁ ተከተሉን። ሐሳቦቻችሁን አንሸራሽሩ። ከኦዲዮናው እንዲሁም voa.horn.mobi ላይ ዝግጅቶቻችንን ማግኘት ትችላላችሁ። የቪኦኤን አፕ በነጻ ጭናችሁም እንዲሁ በቀላሉ ልትከታተሉን ትችላላችሁ። ተከበራችሁ አድማጮች በስቱዲዮ ቴክኒሻኑ ኦድሬስ ሬጂስ እንዲሁም ፕሮዲውሰሩ ንጉሱ ታምሬ የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታየነን። የዜናና የትንታኔው መጽሔት የአስተያየቶቻችሁም እንዲሁ ክፍለ ጊዜው ተጠናቋል። ሙዚቃ ልንጋብዛችሁ ነው። አሁን
ተመስገን ታፈሰ
የርም እንጀራ ይላል። Thank you.
የዓለም ስደተኞች የደህንነት የመጠበቅ የተስፋ ጊዜ እንዲሆን የተዘረጉ እጆች እንዲጠብቋችሁ የህልማችሁ መሳካት እንዲሆን እንመኛለን። ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ሳውዲ አረቢያ የሚገኙ ኢትዮጵያውያን ጉዳይ
የሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ሰራተኞች ወደ የሀገራቸው እንዲመለሱ ያስቀመጠው የጊዜ ገደብ 6 ቀናት ሲቀሩት የኢትዮጵያ የውጭ ጉዳይ መስሪያ ቤት ገደቡ እንዲራዘም ጠይቋል። እስካሁን ወደ 80,000 የሚሆኑ ለመመለስ የጉዞ ሰነድ የወሰዱ ሲሆን ከ25,000 በላይ ወደ ኢትዮጵያ መመለሳቸውን የማህበረሰቡ መሪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል። የኢትዮጵያ አየር መንገድ ኢትዮጵያውያኑን ለማጓጓዝ ሳምንታዊ በረራውን ከ21 ወደ 57 ያሳደገ ቢሆንም በሳውዲ ሲቪል አቪዬሽን ፈቃድ ያገኘው ለተጨማሪ 17 በረራዎች ብቻ መሆኑን ከድርጅቱ ተረድተናል። መስታወት አራጋው ዝርዝሩን ይዛለች።
በመጨረሻዎቹ ቀናት ወደ ኢትዮጵያ ለመመለስ የሚያስፈልገውን የጉዞ ሰነድ ለመውሰድ በርካቶች በየምዝገባ ጣቢያዎቹ ይገኛሉ። የሳውዲ መንግስት ለተመላሾች ተጨማሪ ቀናት ካልሰጠ በርካቶች ከፍተኛ ችግር ላይ ሊወድቁ ይችላሉ የሚል ስጋትም አለ። ከዚህ ቀደም የኢትዮጵያ መንግስት ተወካዮች የጊዜ ጭማሪ ጥያቄዎቻቸውን አቅርበው እንደነበርና እስካሁን ምንም ምላሽ እንዳልተገኘ በሳውዲ አረቢያ ሪያድ የዲያስፖራ ክፍል ኃላፊ አቶ ፈይሰል አሊ ገልጸውልናል።
የቀን መራዘም ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስትራችን ክቡር ዶክተር ወርቅነህ ገበየሁ ክቡር ጠቅላይ ሚኒስትራችንን መልእክት ይህንን ጉዳይ አስመልክቶ ይዘው መጥተው ነበር። ለሳውዲ መንግስት ቀርበዋል። እርግጠኛም ባንሆን ሌሎች ሀገራቶችም በተመሳሳይ የጠየቁበት ሁኔታ እንዳለ የሚነገር ነገር አለ። የሆነ ሆኖ የእኛን አቋምም በመደገፍ የሳውዲ የሚኒስትሪ ኦፍ ኢንቴሪየር የሚባል ለእነሱ ቀርቧል። ግን ውሳኔውን በይፋ እስካሁን አልገለጹም። በእኛ በኩል ዋናው ጥረታችን በተያዘለት ጊዜ ውስጥ ዜጎቻችን እንዲወጡ ሌት ተቀን መስራት ነው። ከዛ አንጻር ያው እየሰራን ነው ያለ ነው። ለዚህ ዜጎቻችንም ቀን ይራዘማል የሚል ተስፋ አልሰጠንም፣ አንሰጥምም። ምክንያቱም ባለችው ጊዜ ውስጥ እንዲወጡ ዜጎችን የማንቀሳቀስ ጉዳይ ላይ ነው አሁን በአብዛኛው ፎከስ ያደረግ ነው።
በርካታ ተመላሾች በአየር ትኬት ችግርና ሰነድ ሂደት ምክንያት እየተንገላቱ እንደሆነ ይገልጻሉ።
እኛ ራሳችን አገራችን በሰላም ልንገባ ብለን እዚህ መጥተናል። የአየሩ 900 ነው የተባለው፣ በቀደሙም በመንግስት 900 ተብሏል አይደለም? እኛ የከፈልነው ግን 1200 ነው።
ለምን?
ምን አቃለን ከፈለ አለኝ ኮምፒውተሩ ነው ዋላ ሰውየው ነው ምንም አናቀው 1200 ከፍለናል። የተባለው ነገር 900 ነው።
በግድ ይዘው ካስወጡን ተዘጋጅተናል። እስከዛው ግን እየሰራን ነው ያሉንም ነበሩ።
እንግዲህ የሰው ሀገር የሰው አይደለም መውጣታችን ማይቀርም ግዴታ። ለጠር ቦታ ነው ያለ ነው ያው ገና ነን ንቃችን ምናምን ላልከነ
ወዴት ወደ ኢትዮጵያ?
አዎ
በምን ላካችሁ?
በካርጎ። ያኔ አሁን አልተነሳንበትም ፍራንካችን ገና ካረቦቹ ነው ተቀባብለን ነው እንዲሁ ተነስተን አንሄድም።
ስለዚህ ስጡን ልንሄድ ነው አላላችኋቸው?
ያው ቆየለ ፍርሳ ላይ የመጣላቸው ነው በጀዋላቸው አውቃሉ ግን
የስልክ መልእክት
አዎ ምን ያ ይመጣላቸዋል?
ምን መልእክት መጣላቸው?
ታዚ ያዛችሁ 50 ሺህ ሪያል ተሰጣላችሁ ያኔ ያኔ ተቆመ ሰው ማለት ነው እንደዛ ምናምን ይባላል ይያሏቸው
ፈቃድ የሌላቸው ያዛችሁ ማለት ነው?
አዎ እንደዛ ይሏቸዋል።
እና እነሱ ምን አሉ ታዲያ አሰሪዎቻችሁ?
እኛ ምን ማይሉን ምስካውን ካበሻ ነው እንጂ ምን ሰማው? እኔ ለበበኩሌ እኔ አረቦቼ ምንም ነገር አላሉኝም። 7 አመቴ ነው እነሱ ጋር ያለሁት አሁን 7 አመቴ ረመዳን። ከዚህ በፊት አልተናገሩኝም። ቤት ክራይ ተከራይተው ነው የሚያስቀምጡን። አሁን እኔና የሰፈሬ ልጅ አለ አንዲት አንድ ወንድም እህትም ወንድም አለች አብረን ሶስታችን ነው የምንኖረው። ያው ሰው አታብጂ ምናምን ነው እንጂ እንደዚህ መጥፎ ነገር ካበሾች ሲደበለቅ ብቻ ነው የምሰማው እንጂ ከነሱ ብሰማ ኑሮ ፈርቼ ወጣ ነበር። ያው ግዴታችን ወጣታችን አይቀርም የሚያሰን ደክሞና ናገሩንም።
የጉዞ ሰነድ ለማስፈጸም በከተማዋ ሲንቀሳቀሱ በሳውዲ ፖሊሶች የተያዙ ኢትዮጵያውያን በረሃብ ማለቃችን ነው ድረሱልን በማለት ዛሬም ጥሪያቸውን አሰምተዋል።
እኛ መንገድ ላይ ያዙን በቃ አስገቡን። አሁን 20 ምናምን ቀናችን ነው ምንም ነገር የለም የሚበላ የለ ብርድ ልብስ የለም እኔ ለፍር ቤት እንዳለ ያው ምን ብዬ ልግለጽልሽ በጣም ከባድ ነው። እና እንደው ባካችሁን
ወረቀት ነው የቀራን የሳውዲዎች ፈርመን ጨርሰናል። የአይን ኢሻራም የእጅ ኢሻራም ሁሉን ነገር ማለት ነው የወንጀል ስራዎች እዚህ ጋር ፈራርመን ጨርሰናል። ፎቶግራፍ ምናምን ተነስተናል ግን የኢትዮጵያ ኤምባሲ መጥቶ አላየንም። መቼ እንደምንበርም መነገር አለብን።
በምንም ምክንያት ልገልጽልሽ አልችልም ያለንበት ጉዳይ አሁን 20 ቀናችን በቃ የሚበላ የለም የሚጠጣ የለም ራሱ ትኝታው ሰው ላይ ነው ከሰው ላይ ሰው ነው በቃ ውሃ ራሱ ምናምን በቃ የሽንት ቤት ውሃ ምናምን ነው የምንጠቀመው እዛው ሻወር እዛው የምንጠጣው እዛ ነው ምግብ ራሱ ምንም የለም።
በሳውዲ አረቢያ የኢትዮጵያ ኤምባሲ የዲያስፖራ ክፍል ኃላፊ የሆኑት አቶ ፈይሰል አሊይን እስረኞችን በተመለከተ ጠይቀናቸው ነበር።
በእርግጥ አሁን አንቺ ባነሳሽው ደረጃ አልሰማሁም መረጃ የለኝም በዛም ደረጃ ሪፖርት የተደረገልን ሁኔታ የለም። ነገር ግን የሳውዲ አረቢያ ተጨባጭ ሁኔታ እንደሚያሳየን ብዙ ጊዜ የጉዞ ሰነድ የሌላቸው ሳውዲ አረቢያ ውስጥ ከአንድ ከተማ ወጥተሽ ወደ ሌላ ከተማ ስትሄጂ የተለያየ የፍተሻ ጣቢያዎች አሉ። ወደ ከተማ ስትገቢ ከከተማም ስትወጪ በተለያየ መሃል ላይ ባሉ ሁኔታዎች ፍተሻዎች ያካሂዳሉ። ስለዚህ እነዚህ ኢትዮጵያውያን የጉዞ ሰነድ ከሌላቸው ወደ አገር ቤት ለቤት ተጨባጭ እንቅስቃሴ የማያደርጉበት ሁኔታ ካለ የሀገሪቱን የመኖሪያና የስራ ፍቃድ የሌላቸው ከሆኑ በሀገሪቱ ሕግ መሰረት የስራት የሚያስከብሩ አካላቶች ይህንን እርምጃ ሊወስዱ ይችላሉ። በእኛ በኩል ወደ የአገልግሎት መስጫ ማዕከላት የምንልካቸው ዜጎች ቢኖሩ አደራጅተን ደብዳቤ ሰጥተን ነው የምንሸኘው። እንደዚህ አይነት ሁኔታ ደግሞ ባለበት ሁኔታ የሚገዙ ካሉ ከሚመለከታቸው ሳውዲ አካላት ጋር በመነጋገር እነሱ እንዲፈቱ የሚችሉበት ሁኔታ ማየት ይቻላል። ስለተቀሽ ጉዳይ በተመለከተ ግን ሪፖርት የለኝም። እንደዛ የተያዘ ቤት አካባቢ ነው
ሽመንስ የሚባል እስር ቤት ውስጥ ነው ያለ ነው ብለውኛል። ወደ 84 እንሆናለን ያሉኝ
ሽሜሲ ያው እንደምታውቂው የዲፖርቲ ማዕከል ነው። ሽሜሲ ማለት አንድ ቦታ ብቻ አይደለም እንዳልኩሽ ጅዳ አካባቢ አለ ሪያድ አካባቢ አለ ሌሎች አካባቢዎችም ሽሜሲዎች አሉ። እነዚህ የኢሚግሬሽን የዲፖርቲ ማዕከላቶች ናቸው። የትኛው አካባቢ ነው እነዚህ ኢትዮጵያውያኖች የተያዙት? መቼ ነው የተያዙት? ሪሊ መረጃ ቢኖረን ኖሮ እዛ አካባቢ ካሉት የኛ ባልደረቦች እና ከሳውዲ መንግስት አካላቶችን ጋር በመነጋገር መፍትሄ መስጠት ይቻላል። ዋናው ነገር ግን ዲፖርቲ ማዕከል ነው የገቡት። እዛ አስፈላጊው ፕሮሰስ ካለቀ በኋላ ደግሞ ወደ ሀገራቸው የሚሸኙ ነው የሚሆነው።
የሳውዲ አረቢያ መንግስት የሰጠው የ90 ቀናት ጊዜ ገደብ ሊጠናቀቅ 6 ቀናት ብቻ ናቸው የቀሩት። በርካታ ተመላሾች በቀሩት ቀናት የጉዞ ሰነድ ለመውሰድ በመጣደፍ ላይ መሆናቸውና የምዝገባ ማዕከሎቹም ቀን ከሌት ተመላሾችን በጊዜ ወደ ሀገራቸው እንዲገቡ ለማድረግ ተግተው እየሰሩ መሆኑን አቶ ፈይሰል አሊ በመጨረሻ ላይ ገልጸዋል።
ክቡራትና ክቡራን አድማጮች፣ ቀደም ሲል አንዲት ኢትዮጵያዊ ስደተኛ ሳውዲ አረቢያ የሚገኙ ከ900 ሪያል ወደ 1200 ሪያል አሳድገዋል ክፍያውን በኢትዮጵያ አየር መንገድ በኩል ብለው ነበር። የገንዘቡን አይነት ስላልጠቀሱ ነው እንደገና ማነሳው። ይሄ በኢትዮጵያ ሲመነዘር ከ5500 ብር ወደ ከ7500 ብር አካባቢ ያለው ልዩነት ነው እየተናገሩ ያሉት። መስታወትን ለዘገባው እናመሰግናለን። በነገራችን ላይ ቀደም ሲል ሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያንን ጉዳይ ለማነጋገር በምናደርጋቸው ጥረቶች መልስ ለመስጠት በጣም አስቸጋሪ የነበረውና ለመድረስም አስቸጋሪ የነበረው የኢትዮጵያ ኤምባሲ በእነዚህ ተከታታይ ቀኖች መልስ ለመስጠት በመገኘቱ ምስጋና ማቅረብ ፈልጋለሁኝ። ወደ ተከታዩ ዝግጅታችን እናልፋለን። ከምሽቱ 3 ሰዓት ከ46 ደቂቃ ነው አሁን አዲስ አበባ ላይ። ሐኪሙን ይጠይቁ።
ሐኪሙን ይጠይቁ ለዛሬ ምሽት በሕክምናው ቋንቋ በእንግሊዝኛው አርትራይትስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ ያተኩራል። በተከታታይ በሚቀርቡ ዝግጅቶቻችን የዚህን ህመም ምንነት፣ መንስኤ፣ መከላከያና የሕክምና አማራጮችን እንመለከታለን። ከአድማጭ በደረሰ ጥያቄ መነሻነት የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የመስኩ ልዩ ባለሙያ የሆኑትን ዶክተር ሞገስ ሲሳይን አወያይቷል። ወደ ቃለ ምልልሱ።
ዶክተር ሞገስ ሲሳይ፣ በቅድሚያ ለጊዜው አመሰግናለሁ። በልማድ በመገጣጠሚያ ህመም በመባል የሚታወቀውን የህመም አይነት አርትራይተስ በተመለከተ ከአድማጫችን የደረሰን ጥያቄ ነው መነሻው። እስኪ በቅድሚያ ይህ የመገጣጠሚያ ህመም የአንጓ ብግነት የተባለ የህመም አይነት ምንድን ነው? ምን ሲፈጠር ነው አንድ ሰው ለዚህ ህመም ተጋለጠ የምንለው?
ብዙ ጊዜ የመገጣጠሚያ ወይም በእንግሊዝኛው ጆይንት የሚባለው ችግሮች በሁለት ሊከፈሉ ይችላሉ። ሌሎችም ይኖራሉ ግን በሁለት ብናስቀምጣቸው ነገሩን ለመመልከት ይቀለናል። ሁልጊዜ መገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮአርትራይትስ የሚባለው ነው። ሌላው ደግሞ እዛ አካባቢ ኢንፍላሜሽን ወይንም ቁስለትን የሚያመጡ ችግሮች አሉ። ይህ በመጋጠሚያ ላይ የተወሰነ ሳይሆን አጠቃላይ የጤና ሁኔታንም ሊነካ ይችላል። በዛ ሁኔታ ጊዜ መገጣጠሚያ ላይ እብጠት፣ እንቅስቃሴ መቀነስ በእንግሊዝኛው ስቲፍነስ የሚባለውን ይከሰታሉ። ይህንን ለማብራራት የሞከርኩት ሕክምናው ላይ ልዩነት ስለሚያመጣ ነው። የመጀመሪያው ስትራክቸራል ወይንም የአፈጣጠሩ ሁኔታ በጊዜ ሂደት የተጎዳ ስለሆነ ያንን መመለስ የሚችል መድኃኒት የለም። ብዙ ጊዜ ከዛ የሚነሳውን ሕመም ለመቋቋምና ሂደቱን ዝግ ለማድረግ ነው። ሌላው ግን ብዙ ሊደረግ ይችላል።
መልካም። የህመሙን ምንነት ዋና ዋናውን የህመሙን አይነቶችና መንስኤውን ጨምረው አስረድተውናል። ዶክተር ሞገስ፣ በዋናነት ጎልቶ የሚታየውን ቀደም ብለው የጠቀሱትን ሩመቶይድ አርትራይተስ የሚባለውን እና ይህን በጣም የተለየ ትኩረት የሚሰጠውን የአንጓ ብግነት አይነት እንመልከት። ከሰውነት የበሽታ መከላከል ስርዓት ጋር ተያይዞ የሚነሳበት ሁኔታም አለና ምንድን ነው ጠባዩ? ምን አይነት ሁኔታዎች ናቸው ይህን የሚፈጥሩት? እስኪ ደግሞ ስለ እሱ ያስረዱን።
ሩመቶይድ አርትራይትስ በእንግሊዝኛው ቃል ኦቶ ኢሚዩን ይባላል። ሰውነታችንን ከባክቴሪያም ሆነ ከተለያየ በሽታ የሚከላከሉልን የሰውነት ክፍል አለ እና እነሱ አንዳንድ ጊዜ ራሱን ባለቤቱን እንደ ጠላት ይመለከቱት እና ራሱን ማጥቃት ይጀምራሉ። ያም በሚሆንበት ጊዜ የኦቶ ኢሚዩን የሚባሉት በሽታዎች ይከሰታሉ። ለምን ግለሰቡ እንዲያ ሁኔታ እንደሚከሰትበት የታወቀ ነገር የለም። አንዳንዶቹ ሴታፕ ነው፣ በዛ ሰውዬ ሰውነት ውስጥ እነዛ ሁኔታዎች አሉ፣ አመቺ ሁኔታዎችን እየጠበቀ ነው እንጂ ያ ሁኔታ አለ ብለው የሚያስተምሩ አሉ። እና ያ ሁኔታ በሚፈጠርበት ጊዜ በሰውነታችን ውስጥ ቁስለትን ያመጣል፣ በእንግሊዝኛው ኢንፍላሜሽን የሚባለው። ያ ደግሞ በወቅቱ ካልተገታ ከባድ ሁኔታዎችን ያስከትላል። እና በዛ ሁኔታ እንደዚሁ የመጋጠሚያው ማበጥ ብቻ ሳይሆን
ከፍተኛ ህመምን ስለሚያስከትል ትልልቅ ሰዎች እንደ ህፃን ሲያለቅሱ ያየሁበት ጊዜ አለ። በጣም ያማል። ከፍተኛ ህመም አለው። ብዙ ጊዜ አንደኛው መለኪያው ማወቂያው ጠዋት በሚነሱበት ጊዜ፣ ካልጋ በሚወርዱበት ጊዜ፣ ተነስተው ወደ አውዲ ለመንቀሳቀስ ሰው መጋጠሚያዎቻቸው ያስቸግሯቸዋል። የሻይ ኩባያቸውንም ሆነ ቡና ስኒያቸውን ለማያዝ በሚሞክሩበት ጊዜ ጣቶቻቸው እንደ ልብ አይታዘዟቸውም። ይሄ ሁኔታ ለ45 ደቂቃ፣ ለአንድ ሰዓት፣ ከዛም በላይ ጊዜ ሊቆይ ይችላል። ያም የሚሆንበት በመጋጠሚያዎቹ ውስጥ እብጠት ስለሚኖር ያ ኢንፍላሜሽን ያልነው፣ በዛ ምክንያት የመጋጠሚያዎቹ እንቅስቃሴዎች የተገደቡ ይሆናሉ። ስለዚህ ያ ሁኔታ ብዙ ጊዜ ጧት ላይ ጎልቶ የሚታየው ሰዎቹ ካረፉ በኋላ ከረጅም ረፍት በኋላ ማለትም ተኝተው ሲነሱ ያ ሁኔታ ይታያል። ያኛው ግን ቀደም ብለን የጠቀስነው ብዙ ጊዜ የድልዳሉ ወይም የኩሽኑ መጎዳት ስለሆነ ብዙ ጊዜ እንቅስቃሴ ባደረጉ ቁጥር ያ ህመሙ ይከሰታል። እንደዛኛው የከፋ አይሆንም፣ ግን እንደዛ አይነት ስሜት ይፈጠራል። ይህ አንዱ ራሱ መለያው ይሆናል።
መልካም። ቅድም ሁለት አይነት አስተሳሰቦችን አስረድተውናል። ይሄ ሰውነት ራሱ ተቆጥቶ የሚፈጥራቸው ለአድማጮች ግልጽ ለማድረግ ኦቶ ኢሚዩን ሰውነት ራሱ ጠላት እንደመጣበት አድርጎ የሚፈጥረው ነገር ነው። ምንድን ነው ኦቶ ኢሚዩን ማለት?
ኦቶ ኢሚዩን ማለት ኦቶ ማለት በእንግሊዝኛው ቃል ሰልፍ የግል ማለት ነው። ኢሚዩን ማለት መከላከያ ነው። በነጭ የደም ሴሎች ያንን ሁኔታ የሚሰሩ አሉ። የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነክስ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። በዛ ሁኔታ እንደዚህ አይነት ጉዳቶች መከሰት ይጀምራሉ። በተለይ በመጋጠሚያ አካባቢ እንደ ሩመቶይድ አርትራይት የተመለከትን እንደሆነ እብጠት፣ ህመም፣ አንዳንድ ጊዜ ከላይ ያለው ቆዳ ሙቀት ይኖረዋል፣ አንዳንድ ጊዜ ምቅላት ይኖረዋል። ያ እንግዲህ ኢንፍላሜሽን የሚባለው ነገር መለያችን መታያዎች ናቸው። ያ ሁኔታ እንግዲህ እየቀጠለ ይሄዳል። አንዳንድ ጊዜ የሰዎችን ትንሽ ሊያሳስታቸው የሚችል ለምሳሌ እንዳልኩት ጠዋት ህመሙ የከፋ ይሆንና ቀኑ እየገፋ ሲሄድ ህመማቸው ትንሽ እየቀለላቸው ይሄዳል። በሽታው ሄደ ማለት አይደለም። በሚቀጥለው ቀን እንደገና ተመልሶ ያው ስሜት ይመጣል። ስለዚህ ይህ ሁኔታ ለረጅም ጊዜ ከመግፋቱ በፊት ሕክምናን ባለሙያዎችን ማነጋገር፣ ሕክምና እርዳታን መፈለግ ትልቅ ጠቀሜታ አለው።
ዶክተር ሞገስ፣ ይሄ ባዕድ ወይም ጎጂ አካል በሌለበት ሰውነት ጠላት ወይም መራሪ እንደመጣ አድርጎ ቆጥሮ የራሱን ሰውነት የሚጎዳበት ሁኔታ በጥሩ ምሳሌ እንደገለጹት ያሳደጉት ውሻ መልሶ እንደመንከስ፣ ለመከላከል ለመርዳት የተሰናዳው መልሶ በራስ ላይ እንደሚዘምት አይነት ምሳሌ ያለበት ጎላ ብሎ የሚታየውን አስረድተውናል። ከተፈጥሮ የሚወረስ የአካባቢ ሁኔታም እንዲሁ አስተዋጽኦ ይኖረዋል የሚል አስተሳሰብ አለ። በዚህ ረገድ በመንስኤነት የሚፈረጀው በእርግጥ ተጨባጭነት አለው?
አዎ፣ እንግዲህ እንዳልኩት ምንም እንኳን በበሽታ መልክ እስኪከሰት ድረስ በግለሰቡ ውስጣዊ ሁኔታ ውስጥ ሲሽከረከር የቆየ ሁኔታ ቢሆንም አንዳንድ ሁኔታዎች ይበልጥ ሊያጎሉት ይችላሉ። ለምሳሌ አይደንቲካል ትዊንስ የሚባሉ በመልካቸውም በጸባያቸውም የሚመሳሰሉ መንታዎች ያሉበት አንደኛው ያ በሽታ ካለበት ወንድምየው ወይም እህትየዋ ህትማማቾችም ከሆኑ በዛ በሽታ ለመጠቃት ያላቸው እድል ከሌላው አጠቃላይ ህዝቡ ሁኔታ ስታይ ከፍ ያለ ነው። አንደኛ እሱ ነው። ሁለተኛ አንዳንድ የስራ ሁኔታዎች በተለይ አንዳንድ ኬሚካሎችም ለእንደዛ አይነት ሁኔታ ያጋልጣሉ። አንዳንድ ጊዜ ሰውነታችን ውስጥ ስትረስ ውስጥ በሚገባበት ጊዜ ለምሳሌ ከፍተኛ ሰርጀሪ በሚደረግበት ጊዜ፣ አንዳንድ ሰዎች ደግሞ የሚወዱት ሰው ተለይቷቸው መሪር ሀዘን በሚኖራቸው ጊዜ ሰውነታቸው ሾክ ውስጥ ስለሚገባ ያ ሁኔታ ደግሞ ለእንደዚህ አይነቱ ሊያጋልጥ ይችላል። ግን ያ ሁኔታውን ልክ ክብሪት ጭረህ እሳት እንደምታቀጣጥለው ለዛ ፖይንት ላይ ያን ትሪገር ለማድረግ እንጂ የሰዎቹ ውስጣዊ አፈጣጠራቸው ለዛ የሚያጋልጣቸው ሲሆን ብቻ ነው። ሁሉም ሰው በዛ ሁኔታ በሚያስበት ጊዜ ሁሉም ሩመቶይድ አርትራይት ይዘዋል ማለትም አይደለም።
ዶክተር ሞገስ ሲሳይ እናመሰግናለን ከተጨማሪ ማብራሪያ ጋር። በሚቀጥለው ሳምንት ይመለሳሉ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዛሬ የዓለም ስደተኞች የሚታሰቡበት ዕለት ነው። በዓለም ዙሪያ ያሉ ስደተኞች የሚያሳልፉት ስቃይ ጎልቶ የሚቀርብበት፣ የስደተኞቹ ብርታት የሚሞገስበትና የሚቀበሏቸው ሀገሮች የሚመሰገኑበት ዕለት ነው። እንደ አውሮፓ አቆጣጠር በ1951 ዓ.ም በወጣው የስደተኞች መለኪያ ስምምነት መሰረት ስደተኛ ማለት በዘር፣ በሃይማኖት፣ በትውልድ፣ በአንድ የማህበረሰባዊ ቡድን አባልነትና በፖለቲካዊ አስተሳሰብ ምክንያት በሀገራቸው ሊገጥማቸው የሚችለውን አደጋ ሸሽተው ከሀገራቸው የወጡና ለመመለስ የማይችሉት ወይም የማይፈልጉት ናቸው። ባለፈው ዓመት በዓለም ዙሪያ ያሉ ስደተኞች ብዛት ከምን ጊዜም ልቆ 22 ሚሊዮን ደርሷል። ስደተኞቹ ከሁሉም የህብረተሰብ ክፍሎች የወጡ ናቸው። የተለያዩ ዘሮችና ሃይማኖቶች ያሏቸውና ከተለያየ የኢኮኖሚ ይዘትና የትምህርት ደረጃ ናቸው። ሆኖም አንድ የጋራ የሆነ ነገር አላቸው። ሁሉም ከሀገራቸው ለመሰደድ ተገደዋል። እስራትን፣ ኃይል ተጠቃሚነትን፣ አሸባሪነትንም ጭምር ሸሽተው የወጡ አንዳንዶቹም ከሞት ያመለጡ ናቸው። ስደተኝነት በአሁኑ ወቅት ከምን ጊዜም የበዙ ሴቶች፣ ወንዶችና ልጆች ለተራዘመ ጊዜያት የሚወጡበት በዓለም በቀውስነት ደረጃ የሚታይ ሆኗል። ዛሬ የዓለም የስደተኞች ቀንን በምናስብበት ወቅት ኃይል ተጠቃሚነትና ክትትል እስከቀጠለ ድረስ የተሟላ ሰብአዊ እርምጃና ዓለም አቀፍ ምላሽ ያስፈልጋል። ዩናይትድ ስቴትስ በዓለም ደረጃ ሰብአዊ ረድኤት ማቅረቡን በመሪነት በመቀጠሏ ኩራት የሚሰማትም ለዚህ ነው። ይህ ስደተኞችን ከመራብ ከመጠማትና ከመታረዝ እንዲሁም መጠለያ አልባ ከመሆን በሚያድን መልኩ የስደተኞችን ጥቅም የሚጠብቅ በመሆኑ ለሕክምና አገልግሎት ተደራሽነት ስለሚያገኝም ሕይወት አድን ረድኤት ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በዎል ስትሪት ጆርናል ላይ ባቀረቡት ጽሑፍ የሶሪያን ስደተኞች ስቃይ ለማቃለልና የሚያስጠጓቸውን ሀገሮች ለመርዳት ቁርጠኞች ነን ብለዋል። ስደተኞችን የመርዳት ቁርጠኛነታችን የዩናይትድ ስቴትስ ወሳኝ አካል ነው ሲሉም አምባሳደሯ አክለውበታል በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለመሰናበት ጥቂት ደቂቃዎች ይቀሩናል። የተከበራችሁ አድማጮች፣ አንድ የዩናይትድ ስቴትስ ዶላር 23 ብር ከ05 ሳንቲም ተመንዝሯል። ዛሬ በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንባያ መሰረት ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 11 ዲግሪ ሴልሽየስ ነው። የኢትዮጵያ ብሔራዊ ባንክን ዌብሳይት nbe.gov.et እንዲሁም ደግሞ የኢትዮጵያ ሚቴዎሮሎጂ ኤጀንሲን ዌብሳይት ኢትዮሜት.gov.et ብትጎበኙ ተጨማሪ ማብራሪያዎችን ታገኛላችሁ። የድፍድፍ ዘይት ዋጋ ዛሬ 912 ብር ነው። እንዲሁም የወርቅ ዋጋ 1012 ብር ነው፣ በግራም ማለት ነው። የቡና ዋጋ የአዲስ አበባ ወይም የጅቡቲ አይደለም፣ ግን በአጠቃላይ በዓለም ዙሪያ 2804 ብር ነው። ልክ ባለፈው ሁለት ዓመት በዚህ ሰሞን አክሱም አቅራቢያ የዛሬ 2000 ዓመት የተቀበረች አንዲት ሴት አጽም ተገኝቶ ነበረ። የተኛችው ቆንጆ ወይም ደ ስሊፒንግ ቢዩቲ የሚል ስያሜ ተሰጥቷታል። በአርኪኦሎጂስቶች ነው የተገኘው ያ አጽም። አሁን ዝግጅታችን ተጠናቀቀ። ክቡራትና ክቡራን፣
ይህን ዜማ ጋብዘናችሁ ይሆናል።
የዚነት ሙሀባን የአገሬ ልጅ ጋብዘናችሁ እንሰናበት።
Can I still?